The Voice of America.
ከአድምስ ራዲዮ ጣቢያ ነው።
Like all Americans, I am outraged by the violence.
እንደ ሁሉም አሜሪካውያን የተካሄደው አመጽ ህገወጥነቱና ሁከቱ በጣም አስቆጥቶኛል።
ደጋፊዎቻቸው ከትላንት በስቲያ የተወካዮች ምክር ቤቱን ህንጻ በመወረር የፈጸሙትን የአመጽ ድርጊትና ሁከት የተመላበት ህገወጥነት ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ናቸው በቪዲዮ በተቀረጸ መልእክታቸው ይህን ያሉት። ለመጀመሪያ ጊዜም አሁን መላው ትኩረቴ እንከናል ባይ ስልጣን ሽግግር ይፈጸም ዘንድ ማረጋገጥ ነው ብለዋል ትራምፕ።
By inciting sedition as he did yesterday, he must be...
በትላንትናው ዕለት የተካሄደውን አመጽ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል።
እኚህኛዋ ደግሞ የምክር ቤቱ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ ናቸው። የትራምፕን የገዛ ፓርቲ ሪፐብሊካን አባላት ጨምሮ ከስልጣን ይወገዱ የሚለው ጥሪ እየተሰማ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ለኢትዮ ሱዳን ድንበር ውዝግብ ዘላቂ መፍትሄ ይፈለግለት በሚለው ጥያቄ ላይ ያተኮረ ዝግጅት፣ አፍሪካ መቼ ሆነ የኮቪድ-19 ክትባት መድኃኒት የምታገኘው፣ የነኚህንም ዝርዝሮች ይዘናል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። አርብ ታህሳስ 30 2013 ዓ.ም ተመረጥ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ጽዮን ግርማ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በእያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የህወሓት የቀድሞ ታጋይ የነበሩት አቶ ስብሃት ነጋና አራት ሰዎች ተደብቀውበት ከነበረው ቦታ ተገኝተው መታሰራቸውን መከላከያ ሰራዊት አስታወቀ። የህወሓት ነባር ታጋይ የነበሩት አቶ ስብሃት ነጋን ጨምሮ ሌሎች አምስት ሰዎችን በቁጥጥር ስር መዋሉን የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዲየር ጀነራል ተስፋዬ አያሌውን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በተጨማሪም ወይዘሮ አልጋነሽ መለስ የተባሉ ግለሰብ ገደል ውስጥ ገብተው ህይወታቸው ማለፉ ተገልጿል። የኢትዮጵያ መንግስት ያካሄደ እንደሆነ በሚገልጸው ህግ የማስከበር ሂደት ውስጥ ለህግ ለማቅረብ የእስር ማዘዣ አስቆርጦ ያፈላለጋቸው እንደሚገኝ ሲገልጽ ከቆየው የህወሓት ያሁንና የቀድሞ አመራሮችና ወታደራዊ መኮንኖች መካከል አንዱ የሆኑት የቀድሞ ነባር ታጋይ አቶ ስብሃት ነጋና ሌሎች ግለሰቦችን ለሰው ልጅ እጅግ አስቸጋሪ ከሆነ ቦታ ላይ በቁጥጥር ስር እንዳዋሏቸው ብርጋዲየር ጀነራል ተስፋዬ አስታውቀዋል። ከአቶ ስብሃት በተጨማሪም መንግስት በቁጥጥር ስር እንዳዋላቸው የገለጸው በጦር ኃይሎች ሆስፒታል ውስጥ ሐኪም እንደነበሩ የተገለጸው ሌተና ኮሎኔል ጻአዱ ሪች፣ ሁለት መክዳታቸው የተገለጸ ኮሎኔል ክንፈ ታደሰና ኮሎኔል የማነ ካሳ እንዲሁም አቶ አስገደ ገብረ ክርስቶስ በቁጥጥር ስር መዋላቸውን ጀነራሉ ገልጸዋል። በሌላ በኩል በዚሁ ዜና ላይ እንደተጠቀሰው የሜጀር ጀነራል ሃየሎም አራያ ባለቤት የነበሩትና በዩናይትድ ስቴትስ ነዋሪ እንደነበሩ የተገለጸው ወይዘሮ አልጋነሽ መለስ የተባሉ ግለሰብ የህወሓት አመራሮችን ለመያዝ በነበረው ሂደት ውስጥ ለማምለጥ ሲሞክሩ ገደል ውስጥ ገብተው ህይወታቸው አልፏል ብለዋል ብርጋዴር ጀነራል ተስፋዬ ለኢዜአ በሰጡት መግለጫ። ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው የተወካዮች ምክር ቤት ህንጻን በመውረር ያሳዩት አመጽ ሁከትና ህገወጥነት እንዳስቆጣቸው ትላንት ማምሻውን በቪዲዮ ተቀርጾ በትዊተር ገጻቸው ላይ በተላለፈ መልእክት አስታወቁ። ምርጫውን ማሸነፋቸውን በመግለጽ እንደማይቀበሉት ሲገልጹና የተለያዩ ሙከራዎችን ሲያደርጉ የቆዩት ትራምፕ በትላንትናው የቪዲዮ መልእክታቸው ላይ ምክር ቤቱ ኤሌክቶራል ኮሌጅ የሰጠውን የጆ ባይደንን አሸናፊነት በአብላጫ ድምጽ ማረጋገጡን ቢቀበሉም ባለው ልማድ መሰረት ለተመረጡ ፕሬዝዳንት የሚላከውን የእንኳን አደረሰ መልእክት በንግግራቸው ውስጥ አላካተቱም። ነገር ግን በመጪው ጥር 20 የአውሮፓውያኑ 2021 ዓመተ ምህረት የዴሞክራቱ ተመራጩ ፕሬዝዳንት ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላ እንደሚፈጽሙ ተናግረዋል። የእርሳቸው ትኩረትም ሰላማዊ የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ እንደሆነ ተናግረዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ ምክር ቤት ረብሻ ጉዳት የደረሰበት የፖሊስ ባልደረባ ህይወቱ አለፈ። ከትላንት በስቲያ እረቡ ታህሳስ 28 2013 ዓመተ ምህረት ማምሻውን የተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስን ምክር ቤት በመውረር ያስነሱት ረብሻና እያደረሱት የነበረውን ጉዳት ለመከላከል ፊት ለፊት ተጋፍጦ የነበረው የምክር ቤቱ ፖሊስ ባልደረባ ብራያን ዲ ሲክኒክ ከደረሰበት ጉዳት ማገገም ስላልቻለ ህይወቱ ማለፉን የካፒቶል ፖሊስ አስታውቋል። ብራያን በዚህ ረብሻ ምክንያት ህይወቱ ያለፈ አምስተኛው ሰው ነው። በዚህ ዓለምን ባስደነገጠውና ዩናይትድ ስቴትስን ቀውስ ውስጥ የከተታትን ድርጊት ማስቆም ባለመቻላቸው ሶስት ከፍተኛ የምክር ቤቱ የደህንነት ባለስልጣናት ስራቸውን ለቀዋል። በተያያዘ ፕሬዚዳንት ዶናልድ ትራምፕ በምክር ቤቱ የተነሳውን የአመጽ ድርጊት ተከትሎ የዩናይትድ ስቴትስ ህገ መንግስት 25ኛ ማሻሻያ በሚያዘው መሰረት ከስልጣን መወገድ አለባቸው ከሚሉ የዴሞክራትና ሪፐብሊካን ፓርቲ አባላት ከፍተኛ ግፊት እየደረሰባቸው ነው። መጪው የእንደራሴዎች ምክር ቤት መሪ ይሆናሉ የተባሉት ቻክ ሹመር እና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚዳንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችላቸውንና የህገ መንግስቱን 25ኛ ማሻሻያ በመጥቀስ ስልጣናቸውን ለተመራጩ ፕሬዝዳንት ጆ ባይደን ከማስረከባቸው ቀደም ብሎ ባሉት ጥቂት ቀናት ከስልጣን እንዲነሱ እየተወተወቱ ነው። አድማጮች፣ ከዜና በኋላ እነዚህን ተገባዎች የተመለከተ ዘርዘር ያለ መረጃዎችን እናስደምጣችኋለን። የዩናይትድ ስቴትስ የጤና ጉዳይ ባለስልጣናትና ሳይንቲስቶች ረቡዕ ዕለት በምክር ቤቱ የታየው የረብሻ ሁኔታ ቀድሞውኑ ዜጎቿ በኮቪድ-19 ወረርሽኝ ለተቸገሩባት ዩናይትድ ስቴትስ ተጨማሪ አደጋ መሆኑን አስታወቁ። በምክር ቤቱ ዙሪያና ውስጥ የታየው የደቦ አመጽ አካላዊ መራራቅ እንዳልነበረው ገልጸው አብዛኞቹ የፕሬዝዳንት ትራምፕ ደጋፊዎች የአፍና አፍንጫ መሸፈኛ ጭንብል ሳያጠልቁ ወደ ህንጻውና ወደ ህግ አውጪዎቹ ቢሮ ሲገቡ ታይተዋል ብለዋል። ተቃዋሚዎቹ ሲጮሁና እርስ በርስ ሲጠጋጉ እንደነበር ያስታወሱት የጤና ባለሙያዎቹ እነዚህ እንቅስቃሴዎች ቫይረሱን አስተላላፊዎች ናቸው ብለዋል። የጆንስ ሆፕኪንስ ዕለታዊ የኮሮና ቫይረስ መረጃ ማዕከል በበኩሉ ትላንት ብቻ ቫይረሱ 4085 ሰዎችን መግደሉን ተመዝግቧል ብለዋል። የዓለም የጤና ድርጅት የአውሮፓ ክፍል ዓለም እጅግ አጣዳፊ በሆነ የኮቪድ-19 ወረርሽኝ ውስጥ ገብቶ ሊሆን ስለሚችል የወረርሽኙን መስፋፋት ለመቆጣጠር ወሳኝ እርምጃዎችን በአስቸኳይ መውሰድ የሚገባ መሆኑን በመግለጽ አስጠንቅቋል። በአውሮፓ ከ26 ሚሊዮን በላይ ሰዎች ለኮቪድ-19 መጋለጣቸው የተረጋገጠ ሲሆን ከዚህ ውስጥ ወደ 580,000 የሚደርሱ ሰዎችን በወረርሽኙ ህይወታቸውን ማጣታቸው ተነግሯል። የዓለም የጤና ድርጅት በአውሮፓ የወረርሽኙ መጠን አሁንም በከፍተኛ ሁኔታ ላይ እንደሚገኝ አስታውቋል። በዚህም የተነሳ በአህጉሩ ያሉ አገሮች ድንበሮቻቸውን ሙሉ ለሙሉ ለመዝጋት እርምጃዎችን እየወሰዱ ሲሆን ይህም ከ230 ሚሊዮን በላይ የሚሆኑ ሰዎችን የሚነካ መሆኑ ተመልክቷል። የዓለም የጤና ድርጅት የአውሮፓ ዲሬክተር ሃንስ ክለግ መጪው ዓመት ወረርሽኙን ለመከላከል የሚያስችሉ እንደ ክትባትና የመሳሰሉ አዳዲስ መንገዶችን ይዞ እንደሚመጣ ገልጸው በዚያው መጠን በአሁኑ ሰዓት ቫይረሱ ያለበት ሁኔታ እጅግ አሳሳቢ መሆኑን ተናግረዋል። ዲሬክተሩ እንደሚሉት የኮቪድ-19 ቫይረስ መልኩን ቀይሯል። ቫይረሶች በጊዜ ሂደት ውስጥ መልካቸውን የሚለዋውጡ መሆኑ የተለመደ ነገር ነው። ምንነቱ በጥቂቱ የሚታወቀው ይሄኛው ቫይረስ ግን አሳሳቢ የሚያደርገው የሚሰራጭበት ፍጥነትና የተላላፊነቱ መጠን ነው ብለዋል። ባለም አቀፉ የጤና ድርጅት ውስጥ ከታቀፉ የአውሮፓ ሀገሮች ውስጥ አዲስ ዝርያና መልክ ያሳየው ይሄ ቫይረስ በ22 ሀገሮች ውስጥ መታየቱን ድርጅቱ አስታውቋል። አድማጮች፣ የምትደምጡት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ሱዳን ከእስራኤል ጋር ያላትን ግንኙነት የሚያለሳልስና ሰላማዊ የሚያደርገውን የአብርሃም ስምምነት የተሰኘውን ስምምነት ፈረመች። ይሄ ስምምነት ሱዳን ከዓለም ባንክ ለተበደረችው እጅግ ብዙ ብድር ስረዛ መንገዱን የሚጠርግ ነው። ነባ ሙሐዲን ከካርቱም የላከችውን ኤደን ገረመው እንደሚከተለው ታቀርብልናለች።
ታሪካዊ የሆነው ስምምነት ኢሮብ ታህሳስ 28 ዕለት በካርቱም በሚገኘው የአሜሪካ ኤምባሲ የዩናይትድ ስቴትስ ግምጃ ቤት ኃላፊ ስቴቨን ሙንችን እና የሱዳን የፍትህ ሚኒስቴር ነስረዲን አብዱልባሪ ተፈርሟል። ከመርሃ ግብሩ በኋላም አብዱልባሪ ለጋዜጠኞች የሙንችን ታሪካዊ ጉብኝት በሱዳንና በዩናይትድ ስቴትስ በኩል ያለውን ግንኙነት እንደሚያጠናክር በመግለጽ ንግግር አድርገዋል።
ሙራሂብ ቢ አተቃሩብ አልከቢር الذي تم
اسرائيل كهرباء غيرات غير ያላትን ቅርርብ እጅግ እናደንቃለን። ይህን እስራኤልና የሱዳን ቅርርብም ሱዳን ራስዋንም ሆነ ቀጠናውን ለማሳደግ ተጠቅመበታለች።
በተመሳሳይ የአሜሪካ የግምጃ ቤት ኃላፊ ስቴቨን ሙንቺንም በእስራኤልና በሱዳን መካከለ የተደረሰውን ስምምነት አድንቀዋል።
It's a great honor to be here with you today and I think we'll have a tremendous impact on
እዚህ ከእናንተ ጋር በመሆኑ ክብር ይሰማኛል። እንደሚመስለኝ ለእስራኤልም ሆነ ለሱዳን ህዝቦች በባህልና በኢኮኖሚ እድሎች ላይ መሰረቱ ትልቅ ለውጥ የሚያመጣ ነው።
የአብርሃም ስምምነት ዩናይትድ ስቴትስ በተባበሩት አረብ ኤሚሬቶች ባህሬንና ሱዳንን ጨምሮ ለአስርት ዓመታት ከእስራኤል ጋር ያቋረጡትን ግንኙነት ለማስቀጠል ያደረገችው የተከታታይ ድርድር ውጤት ነው። ሱዳን ስምምነቱን ለመቀበል የወሰነችውም ዓለም አቀፍ ብድር ለማግኘት አግዷት ከቆየውና በዩናይትድ ስቴትስ ከተካተተችበት የዓለም አቀፍ የሽብርተኝነት ዝርዝር እንደምትወጣ ከስምምነት በመደረሱ ነው። በታህሳስ ማገባደጃ ላይ ዩናይትድ ስቴትስ ሱዳንን ከሽብር ተኝነት ዝርዝሩ ያስወጣቻት ሲሆን በተጨማሪም ሀገሪቱ ከዓለም ባንክ ያለባትን ዕዳ ለመክፈል የሚረዳ የ1 ቢሊዮን ዶላር የገንዘብ ድጋፍ አድርጋለች። ሱዳናዊው የምጣኔ ሀብት ባለሙያ ኤልኑር ሱዳን በኑሮ ውድነትና በእጥረት የተዳከመውን ምጣኔ ሀብቷን መልሳ ለመገንባት ይሄ ድጋፍ ያስፈልጋታል ይላል።
ሱዳን ከአብርሃም ስምምነትና ከዩናይትድ ስቴትስ የሽግግር ብድር ስረዛ እንዲሁም ወደ ዓለም አቀፍ የባንክ ስርዓት በመካተቷ ትጠቀማለች። ይህ ስምምነት ሱዳን 1.5 ቢሊዮን ዶላር በየዓመቱ እንድትወስድ ይፈቅዳል። ይህም የተዳከመው የሱዳን ኢኮኖሚ እንዲያንሰራራ ያግዛል።
ሱዳን እንደ አውሮፓውያን አቆጣጠር በ1990ዎቹ በዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ የተካተተውን ኦሳማ ቢንላደን መጠለያ በመስጠቷ ዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ አስገብታት ቆይታለች። ለነባ ሙሐዲን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እናመሰግናለን። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል መሐመድ ሐምዱን ዳግሎን የተመራ ከፍተኛ ልዑካን ቡድን በቤተ መንግስት ተቀብለው አነጋገሩ። በውይይታቸውም በሀገራቱ የሁለትዮሽና በቀጠናው መረጋጋትን ለማስፈን በሚረዱ ጉዳዮች ላይ መግባባት ላይ እንደደረሱ የኤርትራ ዜና አገልግሎት ገልጿል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው።
ፕሬዚደንት ኢሳያስ አፈወርቂና ጀነራል ደግሎ የሁለቱን ሀገራት ግንኙነት ለማጎልበት በሚያስችሉ ጉዳዮች ዙሪያ ባደረጉት ግንኙነት በልማት፣ በዲፕሎማሲና ጸጥታው ጉዳዮች ላይ ትብብራቸውን ለማሳደግ ስምምነት ላይ መድረሳቸውም ተገልጿል። ከዚህ በተጨማሪ ሁለቱም ወገናት በአፍሪካ ቀንድ እድገትና እንዲሁም ለሁለቱ ሀገራት አስፈላጊነት ባላቸው ቀጠናዊ ጉዳዮች ላይ ሐሳብ ለሐሳብ መለዋወጣቸውም ዜናው አመልክቷል። ከሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደግሎ ጋር አብረው የመጡት የሱዳን ጊዜያዊ የውጭ ጉዳይ ሚኒስተር አሰይድ ዑመር ገመረዲን የጉብኝቱ ዋነኛ ዓላማ በአንድ በኩል በሁለቱ ሀገራት ያለውን ስትራቴጂያዊና የወንድማማችነት ግንኙነት ለማሳደግና ለማጎልበት፣ በሌላ በኩል ደግሞ በተለይ በቀጠናዊና አህጉራዊ ጉዳዮች ላይ የጋራ መግባባት ለመፍጠር መሆኑን በመጥቀስ ዘላቂ ግንኙነትና ምክክር እንዲኖር ስምምነት ላይ መድረሳቸውን አስረድተዋል። በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል ሐምዳን ደግሎ የተመራው የሱዳን ከፍተኛ የልዑካን ቡድን ዛሬ ረፋድ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገባ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና የፕሬዝደንት ኢሳያስ አማካሪ አቶ የማነ ገብረአብ እንደተቀበሏቸውና ጉብኝታቸውን አጠናቀው ከቀትር በኋላ ሲመለሱም እንደሸኙዋቸው ዜናው ገልጿል። በኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና በፕሬዝደንት ኢሳያስ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልዑካን ቡድን ታህሳስ 27 እና 28 በሱዳን ባደረገው የሥራ ጉብኝት ለሱዳን ሉዓላዊ መማክርት ሊቀመንበር ጀነራል አብደልፈታህ አልቡርሃን ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት እንዳደረሱና በሱዳን ቆይታቸውም ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ጋር ተገናኝተው በኤርትራና ሱዳን መካከል ያለውን ግንኙነት ለማጠናከር እንዲሁም ቀጠናዊ ትብብርን ለማጎልበት በሚረዱ ጉዳዮች ላይ መወያየታቸውና ምክክር ማድረጋቸው የሚታወስ ነው። በግንኙነታቸውም በሁለቱ ሀገራት መካከል ዘላቂና ቀጣይነት ያለው ጉብኝትና ምክክር እንዲኖር ስምምነት ላይ መድረሳቸው የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀና መሰግናለን። አድማጮች ዜናው በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጆን ግርማን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ታህሳስ 30 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ አንበል።
With my student I used to visit the rural areas where we have seen the people are suffering with many problems.
ከተማሪዎች ጋር በመሆን አንድ የገጠር ቀበሌን ጎበኘ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማየት ያለው።
ፕሮፌሰር ካናን አምባላም በአምቦ ዩኒቨርሲቲ የህዝብ አስተዳደርና የልማት ስራ አመራር መምህር ናቸው። በሁለተኛው አጋማሽ ስርጭታችን ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ፕሬዚዳንት ትራምፕ ትናንት በቪዲዮ ተቀርጾ በወጣ መልእክታቸው በዚህ ሳምንት ደጋፊዎቻቸው የተወካዮች ምክር ቤትን ህንጻ በመውረር ያሳዩት አመጽ ሁከትና ህገወጥነት ያስቆጣቸው መሆኑን ገልጸዋል። የአመጹን ድርጊት ተከትሎም ትራምፕ ከስልጣን መወገድ አለባቸው ከሚሉ የዲሞክራትና የሪፐብሊካን ፓርቲ አባላትም ከፍተኛ ግፊት እየደረሰባቸው ነው። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ ሳምንት በፕሬዝደንት ትራምፕ ደጋፊዎች በዩናይትድ ስቴትስ ተወካዮች ምክር ቤት ህንጻ ላይ የተካሄደው ወረራ ከብዙ ሰዎች ጭንቅላት ውስጥ ገና አልወጣም። ፕሬዝደንት ትራምፕ አመጹን አስመልክቶ ትላንት ሐሙስ ምሽቱ ላይ በቪዲዮ ምስል ያወጡት መግለጫ አገሪቱ በዚህ ሁኔታ ውስጥ እንዳለች ነው።
Like all Americans I am outraged by the violence.
እንደ ሁሉም አሜሪካውያን የተካሄደው አመጽ ህገወጥነቱና ሁከቱ በጣም አስቆጥቶኛል።
ትራምፕ ምክር ቤቱ የምርጫውን ውጤት በማረጋገጥ ማጽደቁን ቢቀበሉን ባለው ልማድ መሰረት ለተመራጩ ፕሬዝዳንት የሚላከውን የእንኳን ደስ አለዎት መልእክት በንግግራቸው ውስጥ አልጨመሩም።
My focus now turns to ensuring a smooth
አሁን ትኩረቴን ሰላማዊ የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ ነው።
ጆ ባይደን ከትራምፕ ንግግር ቀደም ብለው ሐሙስ ጧት ባሰሙት ንግግር ትራምፕን በድጋሚ ገስጸዋቸዋል።
He unleashed an all-out assault on our institutions
በተቋሞቻችንና በዲሞክራሲያችን ላይ በሁሉም መስክ ጥቃት መፈጸም የጀመሩት ገና ከመነሻው ጀምረው ነው። ትናንት ያደረጉትም የዚህ የማያቋርጠው ጥቃት ድምር ውጤት ነው።
ባይደን ፕሬዝዳንት ትራምፕ አመጹ እንዲቀሰቀስ በማድረጋቸው ከስልጣን መወገድ ይገባቸዋል የሚለውን ውትወታ አስመልክቶ በንግግራቸው ውስጥ ምንም ያሉት ነገር የለም። መጪው የእንደራሴዎች ምክር ቤት መሪ ይሆናሉ የተባሉት ቻክ ሹመርና የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ግን ፕሬዝደንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችለውንና የተሻሻለውን የሕገ መንግስቱን አንቀጽ 25 በመጥቀስ እየወተወቱ ነው። እንዲህ ይላሉ ፖሎሲ።
By inciting sedition as he did yesterday,
በትላንትናው ዕለት የተካሄደውን አመጽ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል። ገና 13 ቀን የሚቀራቸው ቢሆንም የትኛውም ቀን በአሜሪካ ዘግናኝ የሆነ ክስተት የሚታይበት ቀን ሊሆን ይችላል።
የሪፐብሊካን ፓርቲ የተወካዮች ምክር ቤት አባል አዳም ኪንዚንገርም በበኩላቸው እንዲህ ብለዋል።
ሁሉም ነገሮች የሚያሳዩት ፕሬዚደንቱ ከኃላፊነታቸውና ሌላው ቀርቶ የገቡትን ቃለ መሃላ ላይ ዘነጉ ብቻ ሳይሆን ካለው እውነታ ራሱ እጅግ የራቁ ናቸው።
የህገ መንግስቱ የማሻሻያ አንቀጽ 25 ተግባርና ኃላፊነቱን በሚገባ መወጣት ያልቻለን ፕሬዝዳንት በምክትል ፕሬዝዳንቱና በአብዛኞቹ የካቢኔ አባላት ድምጽ ማስወገድ የሚቻልበትን አግባብ ይፈቅዳል። ከምክትል ፕሬዝዳንቱ ሆነ ከካቢኔ አባላቱ ግን ይህን እርምጃ በመደገፍ ድምጹን ያሰማ የለም። ይህን አስመልክቶ ከአሜሪካ ኢንተርፕራይዝ ተቋም ጆን ፎርቲየ እንዲህ ይላሉ።
With the remaining time, I think there would be some obstacles, both practical.
ከቀሩት ቀናት አንጻር በህግም ሆነ እርምጃውን ተግባራዊ ከማድረጉ አንጻር አንዳንድ መሰናክሎች ሊገጥሙ ይችላሉ። ስለዚህ መደረጉ ሊደረግ ይችላል ይሆናል። ይሁን እንጂ ግን በጣም በጣም አስቸጋሪ ነው የሚሆነው።
በሌላም በኩል የፌደራል አቃቢ ህግ በተካሄደው አመጽ ዙሪያ ምርመራ እንደሚያደርግና ወንጀለኞችም ላይ ክስ እንደሚመሰረት አስታውቋል። ያ ምናልባትም የምክር ቤቱ አባላት የምርጫውን ውጤት በማልጸደቅ የባይደንን አሸናፊነት እንዳያረጋግጡ ደጋፊዎቻቸውን ወደ ምክር ቤቱ ህንጻ እንዲያመሩ በመገፋፋት አመጹን አነሳስተዋል የሚባሉትን ፕሬዝደንት ትራምፕንም የሚጨምር ሊሆን እንደሚችል ተነግሯል። ትራምፕ በምርጫው ሊሸነፍ የሚችለው ምርጫው ከተጨበረበረ ብቻ ነው የሚለውን ለወራት ሲናገሩ ቆይተዋል። በጋሪዮሽ ከሚሰራው የፖሊሲ ተቋም ጄሰን ጋርሙት እንዲህ ይላሉ።
የሚታዩት ምስሎች በጣም አስደንጋጭና አሳዛኝ ናቸው። እና እኔ እንደሚመስለኝ እንዳለመታደል ሆኖ ይህ ፕሬዚደንቱ ለዲሞክራሲ ካላቸው ንቀት አንጻር ውጤቱ ይህ ሊሆን እንደሚችል ሲጠበቅ የቆየ ይመስለኛል።
አፈጉባኤዋ ናንሲ ፓሎሲ ምክትል ፕሬዚደንት ማይክ ፔንስ የህገ መንግስቱን ማሻሻያ አንቀጽ 25 በመጥቀስ እንቅስቃሴ የማያደርጉ ከሆነ ምክር ቤቱ ፕሬዚደንቱን ከስልጣናቸው ለማንሳት የሚያስችለውን የፖለቲካ ውሳኔ ይሰጣል ብለዋል። ትራምፕ እንደ አውሮፓ አቆጣጠር በ2019 መገባደጃው ላይ ከስልጣናቸው እንዲነሱ በተወካዮች ምክር ቤት ውሳኔ የተላለፈባቸው ቢሆንም የህግ መወሰኛው ምክር ቤት እንደ አውሮፓ አቆጣጠር የካቲት 2020 ሳይደግፈው በመቅረቱ ውሳኔው ውድቅ መሆኑ ይታወሳል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ለዘገባው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ረቡለት ዋሽንግተን ዲሲ በተፈጸመውና እስካሁን በታወቀው ለአራት ሰዎች መሞትና ለበርካቶችም እስር ምክንያት በሆነው ሁከት የዓለም መሪዎች ድንጋጤያቸውን እየገለጡ ነው። ሁከቱ የተፈጠረው የፕሬዝዳንት ዶናልድ ትራምፕ ደጋፊዎች በህዳር ወር ላይ በዩናይትድ ስቴትስ በተካሄደው ምርጫ ያሸነፉትን ጆ ባይደንን ውጤት ተቃውመው ወደ ምክር ቤቱ ባመሩበት ወቅት ነው። የዩናይትድ ስቴትስ ፍርድ ቤቶች ትራምፕ ምርጫው ተጭበርብሯል ሲሉ ያቀረቡትን አቤቱታ በተደጋጋሚ ውድቅ ማድረጋቸው ይታወቃል። ሄንሪ ሬጅዌል ከለንደን ያደረሰንን ዘገባ ስምኝሽ ቆይታ አቀርበዋለች።
ሮብለት በዩናይትድ ስቴትስ ምክር ቤት በተፈጠረው ሁከት የአውሮፓ ወዳጅ ሀገራት መሪዎች ድንጋጤያቸውን እየገለጹ ነው። ከነዚህ መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁኔታው አሜሪካንን አይወክልም ብለዋል።
What happened today in Washington DC is not America.
ዛሬ በዋሽንግተን ዲሲ የተፈጠረው ነገር በእውነቱ አሜሪካን የሚገልጽ አይደለም።
የጀርመኗ ቻንስለር አንጌላ ማርኬል በበኩላቸው ዲሞክራሲ በተፈጠረው ነገር እንደማይሸነፍ ተናግረዋል።
ዲሞክራሲ ከአጥቂዎችና ሁከት ፈጣሪዎች የበለጠ ጠንካራ ነው።
በትዊተር ገጻቸው ላይ አስተያየታቸውን ያሰፈሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰንም በተመሳሳይ በአሜሪካ የተፈጠረውን ሁከት የሚያሳፍር ሲል ገልጸውታል። የሀገር ውስጥ ጉዳይ ሚኒስትራቸው ፕሪቲ ፓቴል ደግሞ ለሁኔታው ፕሬዝዳንት ዶናልድ ትራምፕን ተጠያቂ አድርገዋል።
His comments directly led to the violence.
የእሳቸው ንግግሮች ናቸው ወደ ሁከት እንዲያመሩ ያደረጉት። ነገር ግን እስካሁን ድረስ የሆነውን ነገር አላወገዙም። ይህ ደግሞ ፍጹም ስህተት ነው።
ሌላው በአሜሪካ በተፈጠረው አስደንጋጭ ሁከት ዙሪያ አስተያየታቸውን የሰጡት ደግሞ በምጽሐረ ቃሉ ኔቶ በመባል የሚታወቀው 29 አባል አገራት ያሉት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ስራ አስኪያጅ የንስ ስቶልተንበርግ ናቸው። ስቶልተንበርግ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ በዋሽንግተን ዲሲ የታየው በጣም አስደንጋጭ ነው። በአሜሪካ በዲሞክራሲ መንገድ የተካሄደው ምርጫ ውጤት ሊከበር ይገባል ብለዋል። የተባበሩት መንግስታት ድርጅትም በቃል አቀባዩ አማካኝነት የፖለቲካ አመራሮች ተከታዮቻቸው ወደ ሁከትና ብጥብጥ እንዳያመሩ የማድረግ ኃላፊነት አለባቸው በማለት በዚሁ በአሜሪካ በተፈጠረው ሁከት ዙሪያ ላይ አስተያየቱን ሰጥቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም አጋር አገራቸው በሆነችው አሜሪካ የተፈጠረው ከሀገሪቱ መርሆ ጋር የማይሄድ ነው ብለዋል።
American democracy has always inspired me.
ሁሌም የሚያነቃንቀኝ ነገር ቢኖር የአሜሪካ ዲሞክራሲ ነው። ህገወጥነትና ብጥብጥ ከአሜሪካውያን እሴቶችና እስራኤላውያን ከፍተኛ ዋጋ ከሚሰጡት መርሆ ጋር ፍጹም የሚጣረስ ነው።
የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ በትዊተር ገጻቸው ላይ የዲሞክራሲ ሂደት በህገወጥ ተቃውሞ እንዲቀለበስ ሊፈቀድ አይገባም ሲሉ አስተያየታቸውን ሰጥተዋል። በዋሽንግተን ዲሲ በተፈጠረው ሁከት ዙሪያ አስተያየታቸውን የሰጡት ወዳጅ ሀገራት ብቻ አይደሉም። የተቀናቃኝ ሀገራት መሪዎችም ዋሽንግተንን እየወረፉ ናቸው። ከነዚህም መካከል የኢራኑ ፕሬዝዳንት ሐሰን ራውኒ በቴሌቪዥን ቀርበው ባደረጉት ንግግር የተፈጠረው ነገር የምዕራብ ዓለም ዲሞክራሲ ምን ያክል በቀላሉ ተሰባሪ መሆኑን ያሳየ ነው ሲሉ ተናግረዋል። ቬንዙዌላ ዩናይትድ ስቴትስ ያጋጠማት በሌሎች ሀገራት ውስጥ የምትጭረው ጠብ ነው ስትል መግለጫ ስታወጣ፣ ቻይና በበኩሏ ነገሩን ለመጠምዘዝ ሞክራለች።
የዩናይትድ ስቴትስ መገናኛ ብዙሃን በአንድ ድምጽ የተፈጠረውን ሁከት ወንበዴዎች፣ አክራሪዎች፣ እኩይ ባህሪና አሳፋሪ የመሳሰሉ ቃላትን በመጠቀም አውግዘውታል። ግን በሆንግ ኮንግ ሁከት ያስነሱ ተቃዋሚዎችን ለመግለጽ የተጠቀሟቸው ቃላቶች ምንድናቸው? የሚያምር እይታ ነው ብለው ነበር። ሁከት ፈጣሪ ተቃዋሚዎችን እንደ ጀግና አቅርበው አሜሪካ ከጎናቸው ትቆማለች ነበር ያሉት።
በተባበሩት መንግስታት ድርጅት የሞስኮ አምባሳደር የሆኑት ዲሚትሪ ፖሊያንስኪም በአሜሪካ የተፈጠረውን እንደ አውሮፓውያን አቆጣጠር በ2014 በዩክሬን ከነበረው አብዮት ጋር በማወዳደር ተመሳሳይ ሁኔታዎች በዋሽንግተን ዲሲ እየታዩ ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። የዩናይትድ ስቴትስ ወዳጆች አብዛኞቹ አሜሪካውያን በዲሞክራሲያቸው ላይ በደረሰው ሁከት የተሰማቸውን ህመም ይጋራሉ። ጠላቶቿ ግን የተፈጠረውን ክስተት የፖለቲካ ውጤት ለማስቆጠር እንደ ድል እየተጠቀሙበት ነው። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ኮቪድ-19ን ይመለከታል። አፍሪካ መቼ ይሆን የኮቪድ-19 የክትባት መድኃኒት የምታገኘው ለሚለው ጥያቄ በአፍሪካ ዋናዋ የኮቪድ-19 ተጠቂ በሆነችው ደቡብ አፍሪካን ጀምር። የአገሪቱ ጤና ሚኒስትር በቀጣዮቹ 2 ወራት ውስጥ የጤና ሰራተኞችና ተጋላጭ የሆኑ ሰዎች የኮሮና ቫይረስ የክትባት መድኃኒት የመከተብ ዕድል ያገኛሉ ሲል አስታውቋል። ሌሎች የአፍሪካ ሀገሮችን በሚመለከት ደግሞ የዓለም ጤና ድርጅት ባለስልጣናት ዝቅተኛ ገቢ ያላቸው ሀገሮች የክትባት መድኃኒቱን እንዲያገኙ ለማድረግ ቁርጠኛ መሆናቸውን መግለጻቸውን ጠቅሳ የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍሳዬ ታቀርበዋለች።
የደቡብ አፍሪካ የጤና ሚኒስትር ዙዌሊ ምኬዜ ሀገሪቱ በያዝነው ወር ማብቂያ ገደማ ባለው ጊዜ 1 ሚሊዮን የክትባት መድኃኒት እንደምታገኝ በቀጣዩ የካቲት ወር ደግሞ ግማሽ ሚሊዮን እንደሚቀርብላት ተናግረዋል። ክትባቱን የሚያቀርበው የህንዱ ሰረም ተቋም መሆኑ ተገልጿል። የመጀመሪያው የክትባት አቅርቦት ለጤና ሰራተኞች እንደሚሰጥ የጤናው ሚኒስትር ገልጸዋል። የክትባቱ አቅርቦት የዘገየው ሀገሪቱ ገና በመመረት ላይ ለነበረው ክትባት ገንዘብ ለመክፈል ስላልቻለች መሆኑን ጠቁመዋል። ሀብታም ሀገሮች የክትባቱ መድኃኒት ገና በመመረት ሂደት ላይ ያለ አስቀድሞ ገንዘቡን ሲከፍሉ መቆየታቸው ታውቋል። ነገር ግን ደቡብ አፍሪካ ትደርስበታለች ብለዋል። የሀገሪቱ ባጀት ውሱን በመሆኑም አስትራዘኒካ በርካሽ ዋጋ ያቀረበውን የክትባት መድኃኒት ለመግዛት መወሰኗን የጤናው ሚኒስትር ምኬዚ ገልጸዋል።
We will be making sure that we bring the vaccines as quickly as possible into South Africa. By the time we start the vaccination program.
የክትባቱ መድኃኒት በተቻለ ፍጥነት ወደ አገሪቱ እንዲገባ ለማድረግ እንጥራለን። የክትባቱን ፕሮግራም ስንጀምር ከሌሎች ብዙ አገሮች እጅግም አንርቅም። እንዳውም ከብዙዎቹ አገሮች ጋር እኩል እንሆናለን። በአገሪቱ ከበፊቱ በፈጠነ መልክ የሚዛመት የኮቪድ-19 ቫይረስ በገባበት በአሁኑ ወቅት ሁኔታው ተባብሷል።
በደቡብ አፍሪካ በ24 ሰዓታት ውስጥ 20,000 የሚሆኑ አዲስ የቫይረሱ በሽተኞች ተገኝተዋል። በባሰ ፍጥነት የሚዛመተው ቫይረስ ዳግም ዙር ስንገባ ደግሞ ሁኔታው የባሰ ይሆናል ሲሉ የጤናው ሚኒስትር አሳስበዋል።
Deaths are already higher than what we ever experienced before. Admissions are already higher than what we experienced before.
የሚሞቱት ሰዎች ቁጥር ከዚህ በፊት ካየነው የበዛ ነው። ሆስፒታል የሚገቡት ሰዎች ቁጥርም ከዚህ በፊት ከገጠመን ከፍ ያለ ነው። በየ7 ቀናቱ የሚቀርበው የአዲስ በሽተኞች ቁጥርም ከዚህ ቀደም ባልታየ መልኩ የበዛ ነው።
ቫይረሱ ደቡብ አፍሪካ ከገባበት መጋቢት ወር አንስቶ 1.1 ሚሊዮን የቫይረሱ በሽተኞች አሉ። የሀገሪቱ የተላላፊ በሽታዎች ተቋም በገለጸው መሰረት በሀገሪቱ 31,368 የሚሆኑ ሰዎች ለህልፈት ተዳርገዋል። የጤና ሰራተኞች ከተከተቡ በኋላ ወሳኝ በሆነ የስራ አይነት የተሰማሩት ሰዎች፣ አስተማሪዎች፣ በእድሜ ገፉና የጤና ችግር ያለባቸው ሰዎች በሁለተኛው ዙር እንደሚከተቡ ታውቋል። በአመቱ ውስጥ 40 ሚሊዮን የሚሆኑ ሰዎችን የመክተብ እቅድ እንዳለ የጤናው ሚኒስትር ተናግረዋል። የዓለም የጤና ድርጅት የክትባትና የባዮሎጂካል ስራ አስኪያጅ ዶክተር ኬት ኦብራያን ስለ ሌሎቹ የአፍሪካ ሀገሮች ሲናገሩ ደግሞ ለዓለም ዝቅተኛ ገቢ ያላቸው 92 ሀገሮች በኮቫክስ በኩል እንዴት የክትባት መድኃኒት ሊያገኙ እንደሚችሉ ጠቁመዋል። ኮቫክስ 192 ሀገሮች የተሳተፉበት ለክትባቱ መድኃኒት እኩል ተደራሽነት እንዲኖር የሚጥር ስብስብ ነው።
They're paying for the vaccines that are coming through the COVAX facility. For countries, 92 countries
ራሳቸውን ችለው የክትባት መድኃኒት ለመግዛት ለማይችሉት 92 ሀገሮች የክትባቱን መድኃኒት ለመግዛት የሚያስችል የለጋሾች ገንዘብ ቀርቧል። በያዝነው ጥር ወር ማብቂያ ድረስ ባለው ጊዜ ለነዚህ ሀገሮች በቂ ክትባት ለማቅረብ 7 ቢሊዮን ዶላር የሚሆን ገንዘብ ያስፈልጋል። ኮቫክስ በአሁኑ ጊዜ 6 ቢሊዮን ዶላር አሰባስቧል። ስለሆነም ከ2 ቢሊዮን በላይ የሚሆን የክትባት መድኃኒት አግኝቷል ማለት ነው። በያዝነው ወር ማብቂያ ላይ ወይም በቀጣዩ ወር መጀመሪያ ገደማ ክትባቱን ማከፋፈል እንጀምራለን። በአፍሪካ፣ በእስያና ሌሎች በዓለም ዙሪያ ያሉት 92 ራሳቸውን ችለው የክትባቱን መድኃኒት ለመግዛት የማይችሉት ሀገሮች ክትባቱን የሚያገኙት በዚሁ መልክ ነው።
ዶክተር ኦብራና ያይዞም HIV ያለባቸው ሰዎች መከተብ አለባቸው ብለዋል። ደቡብ አፍሪካ ከዓለም የበዙ HIV በሽተኞች እንዳሉ አታውቋል። ነፍሰ ጡርና የሚያጠቡ ሴቶች ግን ከመከተባቸው በፊት ሐኪምን ማማከር አለባቸው ብለዋል የዓለም የጤና ድርጅት ባለስልጣኗ።
ተከታዩ የመጽሔት ርዕስ ደግሞ ወደ አድዋ ይወስደናል። ጉዞ አድዋ የሚል ስያሜ ያለውና ኢትዮጵያውያን አርበኞች የጣሊያን ወረራን ለመዋጋት አዲስ አበባ ላይ ተሰባስበው ወደ አድዋ የዘመቱበትን ጉዞ የሚዘክረው የእግር ጉዞ በመጪው ሳምንት እንደሚጀምር የጉዞ አስተናባሪዎች ለአሜሪካ ድምፅ አስታውቀዋል። በተጨማሪም ዘንድሮ የአድዋ ድል የአፍሪካውያን ሁሉ ኩራት መሆኑን በሚያበስር መልኩ በኪሊማንጃሮ ተራራ ላይ የአፍሪካ ህብረት የቱሪዝም ኢትዮጵያንና የኢትዮጵያን ባንዲራ የሚያስቀምጡ ተወካዮች ያዘጋጀ መሆኑንም አስታውቀዋል። ኤደን ገረመው ከቡድኑ መስራችና ከጉዞ አስተባባሪ ያሬድ ሽመቴ ጋር ያደረገችውን ቆይታ ተንተርሶ ያጠናቀረችው ዘገባ ቀጥሎ ይቀርባል።
እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው ዓመታዊ የጉዞ አድዋ ዘንድሮም ከጥር 8 ጀምሮ ለ8ኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሽመቴ ለአሜሪካ ድምጽ አስታውቋል። ባለፉት 7 ዓመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ ሄዱ ሲሆን ዘንድሮም 125 ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸውን አጠናቀው መዘጋጀታቸውን ነው ያስታወቀው።
ጉዟችን በኢትዮጵያ አቆጣጠር ጥር 8 ነው፣ በፈረንጆቹ ጃንዋሪ 16 ማለት ነው ጉዞ የምንጀምረው። ከዛ በኋላ 46 ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ 125 ተጓዦች ይኖሩናል ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ የመሳሰሉት ነገሮች በሙሉ ከጥቅምት 2 ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በአምስትና ስድስት ነው ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም። ሁሉም ቢወስን ሁሉንም ይዘን ለመሄድ የምንችልበትን እድል እናመቻቻለን። ነገር ግን ወደ 125 ሰዎች ደርሷል ማለት ነው እና 125 ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው።
በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ እውቅና እንዳገኘና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ህዝቡ እንደሆነ ይጠቁማል።
እንግዲህ ከአዲስ አበባ እስከ አድዋ ድረስ 1010 ኪሎ ሜትር የሚፈጅ የእግር ጉዞ ነው። 46 ቀናት 28 ከተሞች አሉ። ከ28ቱ ከተሞች ውጪ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና ከዚህ በፊቱ አይደለም። እውነት ነው፣ ይሄንን እኛም እንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይህንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለፍ አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባለው ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር ብዙ አካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን። ነገር ግን ባሉት ጸጥታ ችግሮች ሰለባ የመሆን አጋጣሚ እንዳይፈጠር በቻልነው አቅም በተቻለ መንገድ አጣርተን ሁሉን ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን እውቅና በሚያገኝ መንገድ ጉዞውን እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው እውቅና የሚሰጠው የመንግስት አካል ነው። እንደዚህ አይነት ጉዞ ስናደርግ ዘንድሮም ያንን እውቅና ከመንግስት አካል አግኝተናል።
ከዚህ ቀደም ጉዞ ታሪካዊ መጽሐፍትን የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከህብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል።
የትግራይን ህዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያለው። ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት፣ ከፍተኛ ኪሳራ እንደሚደርስበት እናምናለን። የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረቱ የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችንን ማየት እና ያለበትን ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን ሰላም የሚመጣበትን ህዝባችን እፎይታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ ልባቸው አንድ ስለነበር ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል፣ መሄድና መጠየቅ፣ ሁኔታውን ማየትና በቻልነው አቅም ደግሞ አለን አብረነን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደኋላ ማፈግፈግ የለብንም መቀጠል አለብን ብለን ስለወሰንን ነው እንግዲህ የምንሄደው።
የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ህብረት ጋር በመተባበር 3 ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ህዝቦች የኩራት ምንጭ የሆነውን የጉዞ አድዋን የአፍሪካ ህብረትንና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል።
በየአመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው። ዘንድሮ ከመነሻው የጀመርነው አድዋ የአፍሪካ ድል በሚል ሀሳብ ነው ጉዟችንን ያቀድነው ለማድረግ። እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት ማሰላሰል የምንችልበት የሀሳብ ድልድይ መሆን የምንችልበትን እድል መፍጠር ከቻልን ትልቅ ነገር ነው ብለን ስለምናምን የአፍሪካ የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቅደናል። በዚህ መሰረት የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪካ ህብረትን የጉዞ አድዋ ሰንደቅን እንደዚሁም ደግሞ ላንድ ኦፍ ኦሪጂን የሚለው 3ቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከርን ነው። ስለዚህ ይሄም አንዱ በዘንድሮ ላይ የት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት አመታት በተሻለ ለየት ባለ መንገድ እኛ ከምናደርገው የንባብ መሰናዶም ተጨማሪ ሌሎች ምሁራን የሚካተቱበት እና በየምናርፍበት ቦታ ምሁራን እየመጡ ለተጓዦች ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው።
የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በሰፋ መልኩ ብዙሀን እንዲሳተፉበት የማሳደግ ህልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራችና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። We'll be right back.
ኤደን እናመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ መጨረሻው የመጽሔቱ ርዕስ ነው የምናልፈው። ከአንድ መቶ ዓመታት በላይ ያለምንም መፍትሄ የዘለቀው የኢትዮጵያና ሱዳን የድንበር ይገባኛል ጥያቄ በተለያዩ ጊዜያት ለሚከሰቱ ደም አፋሳሽ ግጭቶች ምክንያት መሆኑን አንድ የወሎ ዩኒቨርሲቲ መምህር ገለጹ። መንግስት በይገባኛል ጥያቄው አሸናፊ ሆኖ እንዲወጣ የታሪክና የሰነድ ማስረጃዎች፣ ምሁራን የሚያቀርቧቸውን ግብዓቶችም መጠቀም ይገባዋል ነው ያሉት። መስፍን አራጌ ነው ያጠናቀረው። እንሆ
በወሎ ዩኒቨርሲቲ የታሪክ ምሁር የሆኑት ዶክተር አለማየሁ ወርቄሁን የ3ኛ ዲግሪያቸውን የማሟያ ጽሑፍ የጠረፍ ጉዳይና የድንበር ይገባኛል በኢትዮጵያና ሱዳን መካከል በሚል ርዕስ ነው የሰሩት። በቅርቡ በሁለቱ ሀገራት የተስተዋለውን የድንበር ግጭት አስመልክቶ የአሜሪካ ድምጽ ሬዲዮ አስተያየታቸውን ጠይቋቸዋል። ዶክተር አለማየሁ እንደሚሉት ለአንድ ክፍለ ዘመን ያለ ህጋዊ የድንበር ክልላ የዘለቀው የሁለቱ ሀገራት ጉርብትና በፍጥጫና በግጭት የታጀበ ነው።
የችግሩ ዋና ትልቁ ምንጭ የሚሆነው እንደ ሌሎች የአፍሪካ ሀገሮች ላይ እንደተደረገ ሁሉ የእኛም ሀገር ምንም እንኳ በቅኝ ግዛት ባንገዛም የኢትዮጵያ ኢንተርናሽናል ወሰኖች ከጎረቤት ሀገሮች ጋር የምትዋሰንባቸው ወሰኖች በቅኝ ግዛት ዘመን የተደረጉ ስምምነቶች ናቸው። በተለይ ከአድዋ ጦርነት በኋላ ዳግማዊ አጼ ምኒልክ ኢትዮጵያን ወክለው ከጎረቤት ሀገሮችን ከያዙ ቅኝ ገዢዎቻቸው ጋር የተደረገው ስምምነት ነው። ይሁን እንጂ ግን ከሱዳን ጋር የተደረገው ስምምነት እጅግ በጣም በርካታ የሆነ ውጣ ውረዶችን ያለፈ ካለፈ በኋላ ደግሞ ብጅታዎችን ያስከተለ በኢትዮጵያ መንግስት እውቅና ላይ ያልተመሰረተ የማካለል ስራ ነው የተፈጸመው።
እንደ ዶክተሩ በሀያኛው ክፍለ ዘመን መባቻ ዳግማዊ አጼ ምኒልክ ከእንግሊዛዊ ሌተናል ኮሎኔል ጄኤል ሃሪንግተን ጋር ያደረጉት ስምምነት በተገቢው መንገድ አለመተግበሩ ችግሩ መፍትሄ ሳያገኝ ዘመናትን እንዲሻገር አድርጎታል።
ዋናው የችግሩ መነሻው በሽታው ዳግማዊ አጼ ምኒልክ ከኮሎኔል ሃሪንግተን ጋር ያደረጉት ስምምነት ነው። እንግዲህ ስምምነቱ እንደ አውሮፓውያን ዘመን አቆጣጠር ከ1898 ጀምሮ እስከ 1902 የቆየ ነው። እጅግ በጣም እልህ አስጨራሽ የሆነ ድርድር ነው የተካሄደው። በተለይ በድርድሩ ላይ እጅግ በጣም ከፍተኛ የሆነ ውዝግብ የተነሳው በመተማና በቤኒሻንጉል ጉሙዝ ነበር። በተለይ መተማ ላይ ዳግማዊ አጼ ምኒልክ ምንድን ነው ይሄ የመተማ ጉዳይ ኢትዮጵያውያን ለብዙ ዘመናት ለሀገር ጉዳይ ሲሉ አጼ ዮሐንስን ጨምሮ መስዋዕት የከፈሉበት ነው፣ ለዚህ የኢትዮጵያውያን ደም የፈሰሰበት ነው፣ ኃይል እንኳ ባይኖረኝ በመተማ ጉዳይ በፍጹም አልደራደርም ሲሉ ነበር ለኮሎኔል ሃሪንግተን ምላሽ የሰጡት። የቤኒሻንጉል ጉሙዝ ደግሞ አንደኛው አካባቢ ስትራቴጂካሊ ሲታይ እጅግ በጣም ወሳኝ ነው፣ ከሌሎች ሀገሮች ጋር የምትገናኝበት እንትን ነው እና የአባይ ተፋሰስን ተከትሎ የወንዙ ተፋሰስ ከሌሎች ሀገሮች ጋር የምትገናኝበት የቦታው ስትራቴጂካዊ አቀማመጡ እጅግ በጣም ወሳኝ ነው። ሁለተኛ ደግሞ ቤኒሻንጉል ጉሙዝ ወርቅና ሌሎች ማዕድናት ያሉበት ስለሆነ ከዚህ ከሀገራዊ ፋይዳ አንጻር በቤኒሻንጉል ጉዳይም እጅግ በጣም ሽንጣቸውን ገትረው ነበር የተከራከሩት። ይሁን እንጂ 1902 ላይ ከብዙ ጊዜ ድርድር በኋላ ሁለቱ ሀገሮች ስምምነት አድርገዋል። ስምምነቱ ምንድን ነው የሚለው 1902 ላይ የተደረገው አምስት አንቀጾች ያሉት ነው። አምስት አንቀጾች ያሉት ቢሆንም ግን ችግሩን የፈጠረው አንቀጽ ሁለት ላይ የሰፈረው እንትን ነው። አንቀጽ ሁለት ላይ የሰፈረው ምንድን ነው የሚለው በዚህ በጠረጴዛ ዙሪያ ያደረጉት ስምምነት ይሄ ዴሊሚቴሽን የሚባለው በአማርኛ ወደ መሬት ሂደው ሲካለሉ በኢትዮጵያና በእንግሊዝ መንግስት በኩል ሱዳንን ወክለው ወኪሎች በተገኙበት ነው መሬት ላይ ወርደን ችካሎን የምንጨክለው የማካለን ስራውን የምንካለለው የሚል ነበር።
ከአንድ ዓመት በኋላ እንደ ግሪጎሪያኑ አቆጣጠር በ1903 ዓ.ም እንግሊዛውያኑ ኢትዮጵያን ያገለለ ተግባር በአየርላንዳዊ የካርታ ሰራተኛና ወታደራዊ መኮንን ሻለቃ ጓይን አማካይነት ክልላ በማድረግ ፈጸሙ ይሉናል።
ላይ ከሰሜን ከሰቲት እና ከራውያን ወንዝ መገናኛ ጀምሮ እስከ ታችኛው ድረስ ያለውን እስከ ሚሊሌ የሚባለው አካባቢ ድረስ ኦልሞስት ከ1600 ኪሎ ሜትር ርዝመት ያለው ነው እና ይህንን ብቻውን ነው የከለለው። ይሄ ብቻውን ሲከልል ምንድነው ያደረገው? በኢትዮጵያ መንግስት በኩል ወኪል ሳይኖረው በተለይ በመተማና በቋራ አካባቢ ከአጼ ምኒልክና ከኮሎኔል ሃሪንግተን መስመር ወደ መሀል ሀገር እየገባ በአንደኛው ሳይድ 30 ኪሎ ሜትር ነው፣ በአንደኛው ሳይድ ደግሞ በሌላ አካባቢ ደግሞ እስከ 40 ኪሎ ሜትር ድረስ ወደ ኢትዮጵያ ግዛት እየገባ እጅግ በጣም ድንግል መሬት ያለበትን ለወታደራዊና ለተለያዩ የስትራቴጂካዊ የሆኑ አካባቢዎችን ወደ ሱዳን እያደረገ እያስገባን ይከለላል። ስለዚህ የችግሩ መነሻ እሱ ነው።
ከሱዳን በኩል የሚሰሙ አንዳንድ ሙግቶች ግን ክልላው ያለ ኢትዮጵያ እውቅና አልተፈጸመም የሚል
እንደዚህ ብለው የሚከራከሩ ወገኖች በተለይ በሱዳን በኩል ያለው የጸሐፊዎች እና የአካዳሚክ ሶሳይቲውም ምንድን ነው ሪፈረንሳቸው? በጊዜው በኢትዮጵያ መንግስት ሀቅም ስላልነበራቸው የተማረ የሰው ኃይል እጥረት ስለነበራቸው ኢትዮጵያ የውጭ ሀገር ዜጎችን ቀጥራ የማሰራት ሀቅም ስለሌላት ብቻውን ነው ዳግማዊ ምኒልክ ይሄንን ስራ እንዲሰሩ የሰጡት። ከዚያ እንግዲህ ከዚህ ከችግሩ አንጻር ዳግማዊ አጼ ምኒልክ ሁለቱንም ሀገር ወክለው እንዲካለሉ ለሻለቃ ጉዊን እውቅና ሰጥተዋል ብለው ይከራከራሉ። እኔ እንዳንድ የታሪክ ተመራማሪ ሁኜ ሳይ ዳግማዊ አጼ ምኒልክ በጊዜው ወርቅ በእሳት ይፈተናል እንደሚባለው ሁሉ የአውሮፓውያንን ሴራ ተጠንቅቀው የሚያውቁ በአውሮፓውያን ሴራና ተንኮል ብዙ ጊዜ የተፈተኑ በዚህ በውጫሌ ላይ ምን እንደተደረገ በደንብ ተጠንቅቀው የሚያውቁ በጊዜው የሀገርን ጥቅም ከማንኛውም የአፍሪካ መሪ እጅግ በጣም ተጠንቅቀው የሚያውቁ ዳግማዊ አጼ ምኒልክ ይህንን ነገር ያደርጋሉ ብሎ ማመን ሞኝነት ነው ይመስለኝ። ስትከራከር ምንጊዜም ቢሆን መረጃን መሰረት አድርጋ ነው ትከራከረው። በነዛ በሱዳን በኩል ያሉ ጸሐፊዎችና የሀሳብ አራማጆች ዳግማዊ አጼ ምኒልክ ይህንን ጠረፍ ብቻውን እንዲከልል የሰጠው ምንም አይነት ማስረጃ የለም። በውጭ ሀገርም በሀገር ውስጥም ተፈልጎ መረጃ አልተገኘም።
በወቅቱ ከነበሩት ኢትዮጵያውያን ቋራንና መተከልን የሚያስተዳድሩት ራስ መንገሻ ቲከምና የወለጋው ገዢ ደጃጅ ጆቴ ቱሉ የፈጸሙት ተግባር ክልላው የኢትዮጵያን ይሁንታ ያላገኘ ለመሆኑ አንድ ማሳያ ነው ሲሉ ይከራከራሉ።
ራስ መንገሻ ቲከም በጊዜ በቋራና በመተከል አካባቢ በነበረበት ጊዜ ጌታዬ ዳግማዊ አጼ ምኒልክ ተረፉን እንድጠብቅ ነው እንጂ ወሰንን እንድካለል እኔን አልወከሉኝም፣ በሀገሬ ግዛት መግባት መቻል የለበም ብለው እሳቸውን ከግዛታቸው አስወጥተውታል። የአጼ ምኒልክ ታማኝ የነበሩት እና ጆቴ ቱሉ ሌሎችም ሻለቃ ግቢን አስረውታል። ይህ የሚያሳየው ምንድን ነው? በዳግማዊ አጼ ምኒልክ ፈቃድ ይሄ ሰውዬ በዛ አካባቢ ቢንቀሳቀስ ኑሮ ይሄ ሰውዬ አይታሰርም ነበር።
በሌላ በኩል የድንበር አካባቢዎቹ ስያሜ አረብ ቀመስ መሆኑን በማጣቀስ ቦታው የሱዳን ነው ብሎ ለማሳመን የሚደረገው ጥረት የጓያን ሴራ ውጤት እንደሆነ ዶክተሩ ያብራራሉ።
በኢትዮጵያውያን በኩል ወኪሎች ያልተሳተፉ ስለመሆኑ አንደኛ ማረጋገጫው ጠረፍ ላይ ሻለቃ ጉዌን ብቻውን ሲከልል ወሰን ምልክት አድርጎ ያስቀመጣቸው ቦታዎች ላይ የወሰዳቸው የቦታ ስሞች የአረበኛ ስሞች ናቸው። እዛ ላይ ከሰሜን ጀምረ እስከ ደቡብ ድረስ ስትሄድ የአረበኛ ስሞች ናቸው እዛ አካባቢ የተደረጉት። አካባቢውን ደግሞ ስታይ ለረጅም ዘመናት በኢትዮጵያ አስተዳደር ስር የቆዩ ናቸው። በተለይ ሱዳን በግብጽ ቅኝ ግዛት ስር ውስጥ ከመውደቋ በፊት ለረጅም ዘመናት በኢትዮጵያ አስተዳደር ሆኖ የቆየ ነው ከአክሱም ዘመን ጀምሮ። በኋላ በመካከለኛው ዘመን ላይ ስርወ መንግስቱ ወደ ጎንደር ሲሄድ ጎንደር ነገስታት ያንን አካባቢ ለብዙ ጊዜ ሲገዙ የነበሩበት የታሪክ ሂደት ላይ ነበረ። ይሄ ሁሉም ያሳየው ምንድነው? በኢትዮጵያ አስተዳደር ስር የቆየ ነው። በኢትዮጵያ አስተዳደር ስር ሲቆይ ደግሞ የሀገረኛ ስሞች አሉ። የአካባቢው ስያሜ ከአስተዳደሩ ጋር አብሮ የሚሄድበት የታሪክ ሂደት ነበረ። እነዚያን ነገር ሁሉ ሙልጭ አድርጎ ክዶ ሻለቃ ግቢ የአረበኛ ስሞችን ነው ሲወስን የድንበር መስመሮች ላይ ምልክት የተደረገበት ድንጋይ ምልክት የተደረገበት ላይ ወንዙን እያንዳንዱን እንትን እዛ የድንበር ወሰን ምልክት አድርጎ የወሰደው ስያሜ ከአረበኛ ነው የተወሰደ። በኢትዮጵያ መንግስት እና ህዝብ እውቅና ያለው ወኪል እዚያ ቢሳተፍ ኖሮ በቅንፍ ወይም ደግሞ በዚህ በአማራጭ መንገድ ከኢትዮጵያዊ የቦታ ስያሜ የተወሰደ ስሞች ይገኙ ነበር።
በወቅቱ ኤርትራን ጨምሮ የነበረውን ከ2000 ኪሎ ሜትር በላይ አስቸጋሪ ቦታ ያለ በቂ ትራንስፖርት ጓያን ከልሎ ለማጠቃለል 6 ወራት ብቻ እንደወሰዱበት ያመለከቱት ዶክተር አለማየሁ ከክልላው 80 ዓመት በኋላ የተደረገን ጥናት ዋቢ አድርገው ሲገልጹ ይህን ያህል ኪሎ ሜትር በተሻለ ቴክኖሎጂና የትራንስፖርት አቅርቦት ለመከለል በትንሹ 7 ዓመት ያስፈልግ ነበር ብለዋል። ከክልላው ጥድፊያ አንጻር የጓያን ተግባር ምን ያህል የኢትዮጵያን ብሔራዊ ጥቅም የጎዳ መሆኑን ለመገንዘብ እንደማያዳግት ተናግረዋል። የድንበር ጥያቄውና የጠረፍ ጉዳዩ የአጼ ኃይለሥላሴ መንግስትንም አንኳኩቷል፣ ደርግንም ጦር አማዟል። ሁሉም እንደ ዘመኑ የኢትዮጵያን ብሔራዊ ጥቅም ያስከብራል ያሉትን ማድረጋቸውን ዶክተሩ ያስረዳሉ። ኢህአዴግም የስልጣን መንበሩን ከተቆጣጠረ በኋላ ጥያቄው ጥያቄ ሆኖ ዘለቀ። መንግስት ችግሩን ለመፍታት የተጓዘባቸው ርቀቶች በዶክተሩ ሚዛን ራሱን የቻለ በጎና አሉታዊ ጎኖች አሉት።
2005 ላይ የኢትዮጵያ መንግስትና የሱዳን መንግስት አማይኬብል ሶሉሽን የሚል ስምምነት ነው የፈጠሩት። አማይኬብል ሶሉሽን ማለት ወደ አማርኛው ሳመጣ ፖለቲካዊ መፍትሄ የሚል ይዘት ያለው ነው። ፖለቲካዊ መፍትሄ የሚለው ይዘት ምን የሚል መንፈስ ነው ያለው? በጠረፍ የሚገኙ የኢትዮጵያውያንና የሱዳን ዜጎችን በኢኮኖሚ ማስተሳሰር፣ ሱዳንና ኢትዮጵያን ደግሞ እንደ ሀገር በልማት ማስተሳሰር፣ በጥቅም ማስተሳሰር። በጥቅም ሲተሳሰሩ የግጭቱ ቴንደንሲ እየቀነሰ ነው የሚሄደው። ችግር እንኳ ቢፈጠር እዛ ሀብት አለ። በሀብት የተሳሰረ ሀብት ያፈራ ማህበረሰብ ወደ ግጭት አይገባም፣ ሌላ ወደ ፖለቲካዊ መፍትሄ ነው የሚሄደው የሚል ሀሳብ ይዘው ነው የመጡት። ሁለተኛው ግን የአማይኬብል ሶሉሽኑ ፖለቲካዊ መፍትሄ ያንን ግጭት የሚነሳበትን አካባቢ ለሱዳንና ለኢትዮጵያውያን ገበሬዎች ነው የከፈሉላቸው። ለሱዳንና ለኢትዮጵያውያን ገበሬዎች እኩል ሲከፍሉ የተደረገው ትልቁ ስህተት፣ ትልቁ ጥፋት በታሪክ ተወቃሽ እናደርጋቸው ኢትዮጵያውያን ገበሬዎች ለረጅም ዘመናት ሲያስተዳድሩ የነበሩት መሬት ለሱዳን ገበሬዎች ነው የተሰጠው። ከአካባቢው ገበሬዎች ባገኘሁት መረጃ መሰረት ነው የምነግርህ እና ከደለሎ ቁጥር 3 ላይ 38,000 ሄክታር መሬት ከዛ ደግሞ ከአብዱል መጂድ ሰፈር ጀምሮ እስከ ግዋንግ ሱዳኖች አትባራ ይሉታል እና አንገረብ ሱዳኖች ባህረ ሰላም ይሉታል፣ መገናኛ ሱፋዋ የሚባል አካባቢ ነው የሚገናኘው። እስከዚያ ድረስ 15,000 ሄክታር መሬት ነው። ያንን የሱዳን ገበሬዎች እንዲይዙት ተደረገ። የሱዳን ገበሬዎች እንዲይዙት ሲደረግ በረጅም ዘመናት ኢትዮጵያውያን ገበሬዎች ሲያስተዳድሩት የነበረው መሬት ነው። ይሄ የኢትዮጵያን ብሔራዊ ጥቅም አሳልፎ መስጠት ነው። ያ አካባቢ ድንበር እንኳ ባይኖር ማለት የግዊን መስመር በየት እንደሚያልፍ አይታወቅም። የኢትዮጵያ ሕዝብና መንግስትም የማያምነው መስመር ነው። በዛ ያለው አቋሙ የተለየ ሆነው ይሁን እንጂ ግን ያንን አካባቢ ለረጅም ዘመናት ሲያስተዳድሩ የነበሩት ኢትዮጵያውያን ገበሬዎች ናቸው። ሱዳኖች ራሳቸውም እኮ ለኢትዮጵያ መንግስት ግብር እየከፈሉ ሲጠቀሙት ነበር። መረጃ አለን፣ ሪስትም አለን። ለረጅም ዘመናት በኢትዮጵያ አስተዳድሩ የነበረው ያንን መሬት ነው ለሱዳን ገበሬዎች ተላልፎ እንዲሰጥ የተደረገ። አማይኬብል ሶሉሽን ሲባል ፖለቲካዊ መፍትሄ ሲባል ያንተን ሀገር መሬት ለነሱ ሰጠህ ምን አይነት ፖለቲካ መፍትሄ ነው የምታደርገው?
ኢትዮጵያ በድንበሩ ጉዳይ አሸናፊ ሆና እንድትወጣ የሚያስችሏት በርካታ አማራጮች እንዳላት የሚያስረዱት ዶክተር አለማየሁ መንግስት መረጃዎችንና ሰነዶችን በማሰባሰብና የምሁራንን ግብአት በመጠቀም የኢትዮጵያን ብሔራዊ ጥቅም ለማረጋገጥ እንዲሰራ ጥሪ አስተላልፈዋል።
አንድ ክፍለ ዘመን የዘለቀ ጉዳይ ቢሆንም ግን ኢትዮጵያ ያንን አካባቢ ባለቤት አድርጋ የራሷ ግዛት የማድረግ እድል አላት። መልካም አጋጣሚዎች አሏት። በመጀመሪያ ደረጃ የኢትዮጵያ መንግስት ጉዳዩ ምን ያክል ስር የሰደደና ምን ያክል ችግር የፈጠረ ስለመሆኑ ግንዛቤ ሊኖረው ይገባል። የሱዳን ገበሬም ሆነ ወታደር አንድ እግሩን በራሱ ግዛት አድርጎ ሁለተኛውን እግር ወደ ኢትዮጵያ ግዛት እንዲያስገባ መፍቀድ መቻል የለበትም። ለምን? ይህንን ባደረገ ቁጥር ግጭት የሚነሳበት አካባቢ ላይ የሱዳን ህዝብና መንግስት ሲያስተዳድር እንደነበረ እውቅና እንደመስጠት ይቆጠራል። ይሄ የአማራ ክልል መንግስት የሚያደርገው ተሳትፎ እጅግ በጣም ማድነቅ እፈልጋለሁ። እጅግ በጣም ጥሩ እየሰራውን ማድነቅ መቻል አለበት። ልዩ ኃይልን እዛ እንትን አድርጎ ከአካባቢ ሚሊሻና ከአርሶ አደሩ ጋር ሆኖ የሚችለውን ያክል ሁሉ ጥረት እያደረገ ነው ለማስጠበቅ፣ እጅግ በጣም እየጣረ ነው። እሱ ሊመሰገን ይገባል። ነገር ግን ይሄ ጉዳይ የአማራ ክልል መንግስት ብቻ መሆን መቻል አለበት።
የድንበር ትንኮሳዎች በብዛት የሚስተዋሉት የውስጥ ሰላም ጥያቄ ውስጥ ሲገባ በመሆኑ መንግስት ሰላምን የማስከበር ህግና ስርዓትን የማረጋገጥ ተግባር እንደሚጠብቀው አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። ዶክተር ከናን አምብለም ይባላሉ። የወለጋ ዩኒቨርሲቲ መምህር ናቸው። በበጎ አድራጎት ተግባር ላይም በመሳተፍ ላይ ይገኛሉ። በወለጋ ዞንና በምዕራብ ጉጂ ዞን በገጠር የሚኖሩ የማህበረሰብ አባላት ጋር በመሆን ከ50 በላይ ድልድዮችና ከ30 በላይ የንጹህ ውሃ ፕሮጀክቶችን ግንባታዎች ማከናወናቸውን ይናገራሉ። ተማሪዎቼ በንድፈ ሀሳብ ደረጃ የተማሩትን የህብረተሰቡን ችግር መፍታት በተግባር እንዲያሳዩ እፈልጋለሁ ነው የሚሉት። ናኮር መልካ ዶክተር ከናንን አነጋግሮ ተከታዩን አድርሶናል።
ህንዳዊው የህዝብ አስተዳደርና የልማት አመራር ምሁሩ ዶክተር ከናን አምበለም ከ12 ዓመት በፊት ወደ ወለጋ ዩኒቨርሲቲ መምህር ሆነው መምጣታቸውን ይናገራሉ። ከ10 ዓመት በላይ የወለጋ ቆይታቸውም ከማስተማርና ጥናትና ምርምር ተግባሩ ጎን ለጎን የወለጋ ዩኒቨርሲቲ የሚሰጠውን የማህበረሰብ አቀፍ አገልግሎት ተደራሽ ለማድረግ እስከ ታችኛው የገጠር ቀበሌዎች ወርደው ሲሰሩ እንደነበር ገልጸዋል። ታዲያ ወደ ገጠር ቀበሌዎች በሚሄዱበት ጊዜ የህብረተሰቡን ኑሮ ከባድ የሚያደርጉ በርካታ የመሰረተ ልማት ችግሮች እንዳስተዋሉ የሚናገሩት ዶክተር ከናን ለጥናትና ምርምር ከእርሳቸው ጋር የሚሄዱ የሁለተኛ ዲግሪ ተማሪዎችን በዛ ዙሪያ እንዳወያዩ ገልጸዋል። መጀመሪያ የራሳቸውን ገንዘብ እያወጡ በጎ ተግባሩን ሲያከናውኑ መቆየታቸውን የገለጹት ዶክተር ከናን በኋላ ላይ ግን የወለጋ ዩኒቨርሲቲ እና ህብረተሰቡ በሚያደርጉት የገንዘብ፣ የተለያዩ የግንባታ ግብዓቶች እና ሌሎችም ድጋፎች ተግባራቸውን መቀጠላቸውን ጠቅሰዋል። የበጎ አገልግሎት ተግባሩን ለመጀመር ትልቅ ጉልበት ሆነኝ ያሉትን ቅጽበት ወደ ዛሬ 8 ዓመት ገደማ ወደኋላ ተመልሰው እንዲያስታውሳሉ።
With my student I used to visit the rural areas where we have seen the people are suffering with many problems.
ከተማሪዎቼ ጋር በመሆን አንድ የገጠር ቀበሌን ጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማየት ያለው ከነዚህ መካከል በደሌ ወረዳ አቅራቢያ በሚተገኘው ጨበቃ የተባለች ቀበሌ ውስጥ አንዲት በእድሜ የገፉናት በወንዝ ሙላት ምክንያት ወንዙ መሻገር አቅቷቸው ረጅም ጊዜ ሲወስድባቸው አየው። ለተማሪዎችም ነገርኳቸው። እንደዚህ ያሉ የህብረተሰቡን አዳጋች የሆኑ ችግሮችን መቅረፍ ቀላል ነው አልኳቸው። በዛው ቅጽበት ለተማሪዎችም የቤት ስራ ሰጠው። ይህ መንፈቀ ትምህርት ከማለቁ በፊት በቡድንም ሆነ በግል በህብረተሰቡ መካከል ያስተዋሉትን ችግር ፈተው እንዲመጡም ነገርኳቸው። ተማሪዎቼ ንድፈ ሐሳብ ብቻ አውቀው እንዲመረቁ አልፈልግም፣ የተማሩትን ወደ ተግባር ለውጠው የህብረተሰቡን ችግር ሲፈቱ እንጂ ብለዋል። በበደሌ አቅራቢያ በሚተገኘው ጨበቃ በተባለች ቀበሌ የጀመሩት የድልድይ ስራ ወደ ወለጋ ዞኖችም አድርጎ ከ50 በላይ ድልድዮችና ከ30 በላይ የጉድጓድ ውሃን ለንጹህ የመጠጥ ውሃ እንዲውል ማድረጋቸውን ገልጸዋል። ከደቡብ ኦሮሚያ ምዕራብ ጉጂ በመምጣት በወለጋ ዩኒቨርሲቲ የሁለተኛ ዲግሪውን ይማር የነበረ ተማሪም በፈረንጆቹ ባለፈው ዓመት 2020 ይዟቸው ወደ ቡሌሆራ የገጠር ቀበሌዎች እንደሄደ የጠቆሙት ዶክተር ከናን በቡሌሆራ የተለያዩ ቀበሌዎችም በጥቂት ወራት ብቻ የህብረተሰቡን ጉልበት በየአካባቢው የሚገኘውን የግንባታ ግብዓቶች እንዲሁም ገንዘብና እውቀት በማስተናበር 3 ድልድዮችን መገንባታቸውን አስታውቋል። እርሳቸው በሚሰሩት በጎ ተግባር ህብረተሰቡ ደስተኛ መሆኑን የሚገልጹት ዶክተር ከናን የማገለግለውን ህብረተሰብ ችግር ከመቅረፍ በላይ እርካታ የሚሰጠኝ ነገር የለም ብለዋል።
People are very happy, you know, they even the problem is a very serious one, that's why the people are
ህብረተሰቡ በጣም ደስተኛ ነው፣ ምክንያቱም ችግሩ ነው የተፈታለት። በነገራችን ላይ የችግሩን ጥልቀትም ስለሚያውቅ በስራው ላይ በስፋት ነው የሚሳተፈው። ወንዝ የሚያቋርጡበት ድልድይ ከዚህ ቀደም ባለመኖሩ በደራሽ ጎርፍ የተወሰዱና የሞቱ ሰዎች እንዳሉ ይናገራሉ። አህዮችን ጨምሮ ሌሎችም እንስሳቶች ተወስደውባቸዋል። ድልድይ ባለመኖሩ የግብርና ምርታቸውን ለመሸጥ ወደ ገበያ መሄድ አይችሉም ነበር። ልጆቻቸው ከትምህርት ቤት ይቀሩ ነበር። ነፍሰ ጡር እናቶች ጤና ተቋም ሳይደርሱ ህይወታቸው ያልፍ ነበር። የታመሙም ሰዎች ይሞቱ ነበር። ድልድዩ ሲሰራ ይህ ሁሉ ስለሚቀረፍላቸው በጣም ደስ ይላቸዋል፣ ይመርቁናልም። እስቲ አንዴ እግዚአብሔር ይባርክ በሉት። እግዚአብሔር ጨምሮ ጨማምሮ ይባርከው። አቶ ደረጀ ደበሎ ከዶክተር ከናን ጋር በመሆን በምስራቅ ወለጋ ዞን ጊዳያና ኮኖጂ ቀበሌ በድልድይ ግንባታ ስራ ላይ እንደተሳተፉ ገልጸዋል። ስለ በጎ ፈቃደኛ መሆኑም እንዲህ ይላሉ።
ዶክተር ከናን ሁመተከና ከለቲ አዳዳሲኒ ከንሳኒ ተጃጅላ ቱረኒ።
ዶክተር ከናን በተለያዩ አቅጣጫዎች ህዝቡን ሲያገለግሉ ነበር። በአራቱ ወለጋዎች እስከ ቄሌም ወለጋ አንፊሎ፣ በምስራቅና ሆሮ ጉድሮ ወለጋም ንጹህ የመጠጥ ውሃን በማስገባት ሲሰሩ ነበር። ለመሻገር የሚያስቸግሩ ወንዞች ላይም ድልድዮችን ሰርተዋል። በአመት ከ10 በላይ ድልድዮች ነው የሚሰሩት። በገጠር ትምህርት ቤቶችም ለሴትና ወንድ ተማሪዎች ብቻቸው የመጸዳጃ ቤት ሰርተዋል። ዶክተር ከናን ለህዝቡ ትልቅ አስተዋጽኦ አላቸው። በህብረተሰቡ ዘንድም ተቀባይነትና ተወዳጅነት አላቸው ብለዋል። ዶክተር ከናን አምበለም የወደፊት እቅዳቸውንም እንዲያብራርተዋል። ክልሉ ውስጥ ያልደረስንባቸው ቦታዎች ሁሉ ደርሰን መስራት እንፈልጋለን። ከድልድይና ውሃ ስራው በተጨማሪ የገጠር ትምህርት ቤቶች ላይ መስራት እንፈልጋለን። በገጠር ለሚኖሩ ዜጎችም መብራት በማዳረስ ተግባርም እንዲሁ ለመሳተፍ ከባለድርሻ አካላት ጋር እየተወያየን ነው ብለዋል ዶክተር ከናን። ከዚህ ቀደም ከገነቡት ውጪ በአሁኑ ጊዜም 10 የሚሆኑ ድልድዮችና የንጹህ ውሃ ፕሮጀክቶችን እየሰሩ መሆናቸውን ዶክተር ከናናን በለም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና እንዲሁም ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። አድማጮች በእኛ በኩል ሰላም፣ ደህና ደሩ።
I'm not afraid.